the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
እና አልቃይዳ እንደምናምን እነዚህን በምንም አይነት ሁኔታ ጊዜ ጠብቆ እኔ በበኩሌ የማምነውን የምነግርህ፣ ምናልባት ስህተትም ሊሆን ይችላል የኔ አስተሳሰብ፣ እነዚህ አሸባሪዎች ለጊዜው በቃ ብድግ ብለው ቦምብ ይወረውራሉ፣ ሰላማዊ ሰው ይገላሉ እንጂ ዘላለማዊነት የላቸውም። ብዙ ጊዜም ሊቆዩ አይችሉም፣ በረዥም የሆነ ጊዜ ሊቆዩ አይችሉም ብዬ ነው ማምነው። በተለይ እንግዲህ ዴሞክራሲ ቢኖር ማለት ነው።
በኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ትምህርትና ጥናት ክፍል ፕሮፌሰሩ ዶክተር ጳውሎስ ሚልኪያስ ስለ ሰሞኑ የተስፋፋ የሽብር ፈጠራ እንቅስቃሴዎች ለቪኦኤ ከሰጡት ትንታኔ የተቀነጨበ ነው የሰማችሁት። በስፋት ይመለሳሉ። የምሽቱን ልዩ ቅንብር ተከትሎ ሳምንታዊ የሙዚቃ ቃና ፕሮግራም ሲያዝናናችሁ ያመሻል። የዛሬ ቅዳሜ ህዳር 11 ቀን 2008 ዓ.ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን በቅድሚያ የዓለም ዜና።
እንደምን አምሽታችኋል። የካሜሩን ደህንነት ምንጮች እንዳስታወቁት የእስላማዊ ቦኮ ሐራም ቅጥረኞች ናቸው ተብለው በተጠረጠሩ ሽብርተኞች የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ 10 ሰዎችን ገደለ። ዛሬ ቅዳሜ በካሜሩን በስተ ምዕራብ የደረሰው ይህ ፍንዳታ ቦኮ ሐራም በካሜሩን፣ በቻድ፣ በኒጀርና በናይጄሪያ ላይ ማካሄድ የጀመረው የመጨረሻው እርምጃ ነው። ሰሜናዊ ናይጄሪያ ውስጥ የእስላም መንግስት በመመስረት ዓላማ ላይ ተመስርቶ የሚካሄደው ደም አፋሳሹ የቦኮ ሐራም የጥቃት ዘመቻ ለብዙ ሺህ ንጹሐን ሞት ምክንያት ሆኗል። የቀድሞ የናሚቢያ ፕሬዚዳንት ሄፍኬፑንየ ሃምባ የሞ ኢብራሂም ድርጅት በአፍሪካ አመራር ብቃት ላሳዩ መሪዎች የሚሰጠውን የብዙ ሚሊዮን ዶላር ሽልማት አሸናፊ ሆኑ። ጋና ዋና ከተማ አክራ ላይ ትናንትና አርብ በተካሄደው የሽልማቱ አሰጣጥ ስነ ስርዓት ላይ ፖሃምባ ሲናገሩ ሽልማቱ የብቻዬ ሳይሆን አገሬን ለሁለት ተከታታይ ጊዜያት እንድመራ እምነቱን ጥሎብኝ በዴሞክራሲያዊ ስርዓት የመረጠኝ የመላው ናሚቢያ ሕዝብ ጭምር በመሆኑ በታላቅ ትህትና ነው የምቀበለው ብለዋል። የሞ ኢብራሂም ሽልማት ለአንድ አፍሪካዊ መሪ የሚሰጠው በዲሞክራሲያዊ ሂደት ተመርጦ በአመራሩ ብቃት ላሳየና ጊዜው ሲያበቃ ደግሞ ስልጣኑን ለሌላ ተመራጭ ለማስረከብ ፈቃደኛ ሆኖ ለተገኘ መሪ ነው። በትውልድ ሱዳናዊ የሆኑትና የእንግሊዝ ዜግነት ያላቸው በንግድ ተዳዳሪው ሞ ኢብራሂም ስለ አፍሪካ አመራር ያለውን አመለካከት መቀየር አለብን፣ ዓለም ስለ መጥፎ መሪዎቻችን ሁሉ ያውቃል፣ ስለ ጀግኖች መሪዎቻችን ግን የሚያውቀው ነገር የለም ብለዋል። የቻይናው መንግስታዊ ዜና አውታር እንደዘገበው በአገሪቱ ሰሜናዊ ምስራቅ ከተማ በሚገኝ የከሰል ማዕድን ውስጥ በደረሰ ቃጠሎ ከ38 ሰራተኞች 21ዱ ሞቱ። ኦፊሴላዊው ሽንዋ ዜና አገልግሎት ሲዘግብ የመንግስት ይዞታ በሆነው በዚህ የከሰል ማዕድን ሕይወታቸው ካለፈ መካከል የአንደኛው አስከሬን ባለመገኘቱ የአደጋ አስወጋጅ ሰራተኞች ፍለጋቸውን እንደቀጠሉ ናቸው ተብሏል። ዘገባው ቃጠሎ በቁጥጥር ስር ሊውል ችለዋል ከማለት ያለፈ እንዴት እንደተነሳ ግን ምንም የተገለጠ ወይም የገለጠው ነገር የለም። ቤልጅግ ሽብርተኞችን ለመዋጋት የምታደርገውን ጥረት በዋና ከተማዋ ብራስልስ ውስጥ ከፍ ባለ ደረጃ ማድረሷ ተገለጠ። ጠቅላይ ሚኒስትሩ ቻርልስ ሚሼል ዛሬ ቅዳሜ በሰጡት መግለጫ መሰረት ሽብርተኛነትን ነቅቶ በመጠበቅ ረገድ ያለው ማስጠንቀቂያ የብራስልስ አካባቢ አስፈሪና አደገኛ በመሆኑ ወደ አራተኛ ደረጃ ከፍ ብሏል። ይኸው መግለጫ ሕዝብ በተቻለ መጠን እንደ አውቶቡስ ጣቢያ፣ መዝናኛ ቦታዎችና የገበያ አዳራሾች ከመሳሰሉ ስፍራዎች እንዲርቅ ያስጠነቅቃል። አገሪቱ ላይ የተቃጣውን ማስፈራሪያ ግምት ውስጥ በማስገባት ፖሊስ ብራስልስ የሚገኘውን የባቡር መመላለሻ ቢያንስ እስከ ነገ እሁድ ድረስ ዝግ አድርጎታል። ባለፈው ሳምንት ፈረንሳይ ዋና ከተማ ፓሪስ ውስጥ ከደረሰውና 130 ሰዎችን ከገደለው የሽብርተኞች ጥቃት ወደዚህ የቤልጂግ ባለሥልጣናት ማስጠንቀቂያውን ለምን ከፍ ወዳለ ደረጃ እንዳደረሱት ለጊዜው ግልጽ የሆነ ነገር የለም። ዜናውን ለማብቃት ርዕሰ ዜናውን በድጋሜ የካሜሮን ደህንነት ምንጮች እንዳስታወቁት አጥፍቶ ጠፊዎች 10 ሰዎች ገደሉ። የቀድሞው የናሚቢያ ፕሬዝዳንት ለአፍሪካ መሪዎች የሚሰጠውን ሽልማት አሸነፉ። የቻይናው መንግስታዊ ዜና አውታር ሲዘግብ በአገሪቱ ምስራቅ ከተማ በሚገኝ ከሰል ማዕድን በደረሰ ቃጠሎ 21 ሰዎች ሞቱ አለ። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። አዲሱ አበበ ነኝ።
የሽብር ፈጠራ ሞገድ ሰሞኑን ዓለምን እየናጠ ይገኛል። በመካከለኛው ምስራቅ፣ በአውሮፓና በአፍሪካ በጥቂት ቀናት ውስጥ ብዙ ሕይወት ጠፍቷል። የባሱ አደጋዎች ሊጣሉ ይችላሉ የሚል ብርቱ ስጋት ከጃፓን እስከ ኦስትሬሊያ እስከ ህንድ፣ ጣሊያን፣ እንግሊዝና አሜሪካ ተንሰራፍቷል። ይህ በእንዲህ እንዳለ የእስልምና እምነት ተከታዮችና የመካከለኛው ምስራቅ የጥፋት ዘመን እየሸሹ የሚጎርፉ ስደተኞች የተዛባ አመለካከትና ወዳጃዊ ያልሆነ አያያዝም እየገጠማቸው እንደሆነ እየተናገሩ ነው። ሽብር ፈጠራ ይጠፋል፣ ነገር ግን በጦር ማጥፋት ከባድ ነው ይላሉ በኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ትምህርትና ጥናት ክፍል ፕሮፌሰሩ ዶክተር ጳውሎስ ሚልኪያስ። ሰሎሞን አባተ ተከታዩን አዘጋጅቷል።
ሊጠናቀቅ ጥቂት ሳምንታት በቀሩት በ2015 የአውሮፓ ዓመት ውስጥ ባለፉ 10 ወራት ተኩል ጊዜ ወደ 300 የሚሆኑ የሽብር ጥቃቶች በዓለም ዙሪያ ደርሰዋል። ሁሉም አደጋዎች የተጣሉት በመንግሥት ተቋማት ወይም በወታደራዊ እንቅስቃሴዎች ላይ አይደለም፣ በፖለቲካና በጦር መሪዎች ላይም አልነበረም። በተራው ሰው በሰላማዊውና የዕለት ተዕለት ሕይወቱን ለማሳካት በሚሯሯጠው ምስኪን ላይ እንጂ። የትምህርት ተቋማት፣ የገበያ ስፍራዎችና ማዕከላት፣ ሆቴሎችና ምግብ ቤቶች፣ ቲያትር ቤቶችና መዝናኛ ስፍራዎች፣ የመጓጓዣ አውታሮች፣ የጤና ተቋማት፣ ሰው በብዛት የሚገኝባቸው አደባባዮችና መሰል ስስ የሚባሉ ተጋፋጭ እና ተቋቋሚ የሌላቸው ነጻ ኢላማዎች ናቸው። ሴቶች፣ ሕፃናት፣ አረጋውያን ከሰለባዎቹ መካከል የሚበዙት ናቸው። የሰሞኑ ጥቂት የሽብር እንቅስቃሴዎች እንኳ በሊባኖስ፣ በፓኪስታን፣ በኢራቅ፣ በፈረንሳይ፣ በሲናይ፣ በማሊ፣ በናይጄሪያ ብዙ መቶዎች ሰላማዊ ሕይወቶችን ቀጥፈዋል። ከፈረንሳይ ዋና ከተማ ፓሪስ ነዋሪዎች የሁለቱን ድምፆች ነው የሰማችሁት። በስድስት ኢላማዎች ላይ የከበደ አደጋ ከተጣለ ዛሬ ልክ አንድ ሳምንት ሆነው፣ ፓሪሳውያን ግን አሁንም እንደ ደነገጡ ናቸው። ደህንነት አይሰማንም ነው የሚሉት። በፍርሃት እንደ ተዋጡና ጭንቀት ውስጥ እንዳሉ ነው የሚናገሩት። ነጻነታቸውን ከምንም በላይ የሚወዱትና የሚያከብሩት ፈረንሳውያን ዛሬ የሀገራቸውን በፖሊስና በሌሎችም የጸጥታ ኃይሎች መጥለቅለቅ እምብዛም አልጠሉትም። ድፍን አውሮፓ በስጋት ተውጧል። ጣሊያን ተከታይዋ ኢላማ ልትሆን እንደምትችልና ዐይኖቿን እንድትከፍት አሜሪካ አስጠንቅቃለች። የመረጃ አሰባሰብና ስለላ ቡድን ለማቋቋም እየተጣደፈች መሆኗን ጃፓን አስታውቃለች። እንግሊዝን፣ የአሜሪካ ከተሞችን እመታለሁ ሲል እስላማዊው መንግሥት ቡድን እየዛተ ነው። በዚህ ሁኔታ ውስጥ ክፍትና ዲሞክራሲያዊ የሚባሉ ማኅበረሰቦች መድረክና ጎዳናዎቻቸውን እያጠበቡ ይመስላል። ክትትልና ቁጥጥሩ ወትሮ ጨርሶ የማይደፈረውን የግለሰቦችን ገመና እየዘለቀ መግባት ከጀመረ ውሎ አድሯል። ፈረንሳይን የመሰለ መንግሥት የአስቸኳይ ጊዜ ሁኔታ አውጆ ድንበሮቹን ዘግቷል፣ ፍተሻና ቁጥጥሩን አጠናክሯል። ለመሆኑ ይህ ሁሉ ሁኔታ የአኗኗራችንን መንገድ እየቀየረው አይደለም እንዴ? በሞንትሪያል ካናዳ የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑትን ዶክተር ጳውሎስ ሚልኪያስን አገኘቻቸው ነበር። በዓለም አቀፍ ግንኙነቶችና ሕግጋት፣ በመካከለኛው ምስራቅ ፖለቲካና ሁኔታ፣ በሽብር ፈጠራና በዓለም ምላሽ ላይ በርካታ ጥናቶችን አካሂደዋል፣ መጽሐፍትን ጽፈዋል፣ እያስተማሩባቸውም ነው። ለመሆኑ ፕሮፌሰር ጳውሎስ በሽብር ፈጠራ ምክንያት የነጻነቶቻችንና የመብቶቻችን ጎዳና እየጠበበ እየሄደ ይሆን?
እንደ እየሄደ ነው እንጂ አሁን አሜሪካንን አታይም እንዴ ነው ወንድም? አሁን ለምሳሌ እኮ ከዚህ ከዘጠና 11 ይሄ 2001 ላይ በተደረገው ሽብር ምክንያት ከዛ በኋላ በአሜሪካን ውስጥ የተቋቋመ አሜሪካ ይህ በእንትን አንድ ትልቅ የሚኮሩበት ነገር ቢኖር በነጻነት ነው። ህዝቡን በዚህ ነው የሚያምነው እንደምታውቀው። እና ይህንን አይነት ሴኪሪቲያችን ስለላላ ነው እና ይህንን ማቆም አለብን ብለው ከዛ ወዲህ ያለው የአሜሪካን ውስጥ ያለው እና ከዛ በፊት የነበረው አንድ አይደለም፣ በጣም የተለየ ነው። ፈረንሳዮችም እንደዚህ ያደረጉ ይላሉ፣ እንግሊዞችም እንደዚህ ያደረጉ ይላሉ። እሱማ ማቀር ነው፣ ምንም ሌላ ምርጫ የላቸውም። አለበለዚያማ እነዚህ ሰዎች እኮ ይሄን ነጻነቱን እየተጠቀሙ የፈለጉትን ያደረጉ ይጠፋሉ። ልክ ማፊያዎች እኮ ከሲሲሊ ተነስተው በጣም በተመቸው ሁኔታ ለምሳሌ አሜሪካን ውስጥ እንደዚህ ተስፋፍተው እንደልባቸው ሲፈነጩ የቆዩት ህጉ በጣም ልል የሆነ ለሁሉም እኩልነት የሚሰጥ ህጋዊነት ነው። ሁሉም የሚገዛ መንግስትም፣ ፖለቲከኛም፣ ሰውም ሁሉ በህግ ነው የሚገዛው እና ያን ፕሮቴክሽን ለመጠቀም ነው። እነዚህን ቴሮሪስቶች እሱ እየተጠቀሙ ነው አሁን ይሄ የሁሉም የሆነው እና ልክ ነህ አንተ እንዳልከው የማይቀር ነው፣ እሱ እየጠነከረ የሚሄድ ነው።
ፕሮፌሰር፣ በተለይ ደግሞ ብዙ የዓለም አካባቢዎች እነዚህ አምባገነንና አፋኝ መንግስታት ናቸው የሚባሉ መንግስታት ሽብር ፈጠራን በሌላ በኩል እንደ መሳሪያ እየተጠቀሙበት ነው እነሱ ራሳቸውም ይባላል እና ይሄ ሁኔታስ ይሄ አዝማሚያስ እየጠነከረ ነው የሚሄደው ማለት ነው። ክፍት የሆነው ዓለም ዲሞክራሲያዊው ዓለም መድረኩ እየጠበበ ሲሄድ፣ በሌላ በኩል ደግሞ እነዛ አምባገነን ናቸው ተብለው የሚወቀሱት ራሳቸው ይበልጥ ኃይል ይበልጥ ማሳየት እንዲችሉና አፈናውን እንዲያበረቱስ የሚያደርጋቸው ነገር የለም? ለቁጥጥርም ለወቀሳም አመቺ የማይሆን ሁኔታ እየተፈጠረ አይሄድም?
የታወቀ ነው እሱ። እነሱማ በተቻለ መጠን እነዚህን ተጠቅመው ምዕራባውያንን እንግዲህ ኃይለኛ በኢኮኖሚ፣ በፖለቲካ፣ በሚሊተሪ በጣም ከባድ የሆነ ስልጣን ያላቸው ምዕራባውያን ስለሆኑ እነሱን ለማዳከም እነዚህ በሚያደርጉበት ጊዜ ስራ ላይ እንዲሁን ለማስደረግ በጣም እንትን ነው። ለዚህ ነው አሜሪካኖች የተወሰኑትን ሀገሮች እኮ የአሸባሪ ሀገር ብለው የወሰኗቸው። ለምሳሌ አሁን ኢራን እንኳ ራሱ በቅርብ ጊዜ እንዲያው በሰላም ለመነጋገር በዚህ የአቶሚክ ስራውን እንዲያቆሙ ፕሬዚደንት ኦባማ እየተነጋገሩ ሄዱ እንጂ በዚህ አይነት ሁኔታ ነው። ለምሳሌ አሁን እነሱ የሚደግፉት የኢራን መንግስት ራሱ ቀጥታ የሚደግፋቸው አሸባሪዎች አሉ። እነዚህ ለምሳሌ የእስላም አብዮታዊ ዘብ ወይንም ቁድስ የሚባሉ በቃሲም ሱሌማኒ የሚመራው አንድ ሽብርተኛ ንቅናቄ አለ እዛ እና በሶሪያና በኢራን የሚደገፍ ነው ይሄ። እንደዚሁም ደግሞ ታሊባን ሀቃኒ የተባለ አሸባሪ ጦር እንደዚሁ በኢራን መንግስት የሚደገፍ ነው። እንደገፋለን ብሎ አይናገሩም። እነሱ መሳሪያ፣ ገንዘብ፣ ሀብት ከሰጧቸው ለመነቃነቅ ይችላሉ። ስለዚህ አየህ፣ እነሱም በዛ በእጃ ዙር ይህንን ይጠቅሙበታል ማለት ነው። እንደዚሁም ደግሞ ከተይ ሂዝቡላ የተባለውም እንደዚሁ በኢራክ አካባቢ የሚንቀሳቀስ ኢራን የሚደግፈው ነው። አሁን አየህ፣ አንዱ ነገር ምንድን ነው እስካሁን ድረስ ያልተነሳው ነገር በመካከለኛ ምስራቅ ውስጥ ይሄ ሁሉ ችግር የከበደ የሄደው ለመፍታትም የማይቻለው የእስራኤልና የፍልስጤምን ጉዳይ ለመፍታት አለመቻላቸው ነው። እሱ እስካልተፈታ ድረስ ይህም አይቀር ነው። ሌላው የሱፊና የተለያዩ ግሩፖች አሉ አይደለም? እነዚህ ሰላፊና ሱፊዎች ናቸው። ሱፊዎቹ ለምሳሌ አሁን እንደ ሳውዲ ያለ በሰላም በቃ ጸሎታችንን አድርገን እንትን ሃይማኖት ያነካን ከእግዚአብሔር ጋር ምናምን የሚሉ ናቸው በሰላም የሚሄዱ። እነዚህ ሰላፊዎቹ ግን በኃይል እንትን አድርገው በጉልበት እስልምና ለማስፋፋት የሚፈልጉ ናቸው።
በራሱ በሱኒ እምነት ውስጥም ማለት ነው።
አዎ ሱኒ ናቸው እነሱ እኮ አክራሪ ሱኒዎች ናቸው። አየህ፣ እነዚህን አንጃዎቹ በሙሉ የሚያጠነክራቸው ምንድን ነው ያልከኝ እንደሆነ ነው ወንድም፣ አንዱ አየህ በምዕራባውያን ላይ ያላቸው በመካከለኛው ዘመን ለምሳሌ አሁን ኢትዮጵያ ውስጥ የዛጉዌ መንግስት በነበረበት ጊዜ ወደ 13ኛ ክፍለ ዘመን ላይ ወደ እነሱ መጨረሻ አካባቢ ክሩሴደርስ የሚባሉ እስከ እስላም መንግስታት እንደ ኢየሩሳሌም ያሉትን እንደ ናዝሬት ያሉትን ቅዱሳን ሀገሮች የሚሏቸውን ለማንሳት ብለው አውሮፓ እየሄዱ እየወጉ እና ክሩሴደርስ የሚል ያ ስም እስካሁን ድረስ የስንት መቶ ዓመት አሁንም ክሩሴደርስ ነው የሚሏቸው። እና ክሩሴደሮች እንደዚህ ያደረጉ ነው። አሁንም እንደዚህ ከሃይማኖታችን ለማጥፋት የእኛን ሃይማኖት እስላምን ከዓለም ላይ ለማጥፋት ነው የሚፈልጉት። ጠላታችን ናቸው። ኡማ የሚሉት ይሄ ነው። እንግዲህ ኡማ የእስላም ህዝብ ተጨቁነዋል፣ ተጎድተዋል፣ ሀብታችን ተወስደዋል። ደግሞ አየህ እንደምታውቀው አብዛኞቹ የእነሱ መሪዎች ብዙዎቹ ንጉሶቹ ዴሞክራሲ የሚባል ነገርም አልዘረበትም። እንደ ሳውዲ፣ እንደ ኩዌት፣ እንደ ዩናይትድ አረብ ኤምሬት ስትመለከት ይህን ሁሉ ያውቃሉ። እነዚህ አላጡትም። እና እነዚህን ተደግፈው የአረብን ህዝብ የሙስሊም ህዝቦችን ጨቁነው በቃ እስከ መጨረሻ ድረስ እንትን የሚያደርጉ ናቸው። እና እነዚህም መምታት አለብን። ኮሚኒስቶች ላይ ነበር። አሁን ለምሳሌ አፍጋኒስታን ነውሳባ ቢንላደን ላሱ እዛ ሄዶ የተዋጋውና እንትን ሙጃሄዲን ጆይን አድርጎ እዛ ሲዋጋ ነበር። አሜሪካኖች ራሳቸው አሰልጥነው መሳሪያ ሁሉ ይሰጧቸው ነበር የሱን ተከታዮች። ግን ከዛ በኋላ ያን መሳሪያ ወደዚህ ያዞረ፣ ምክንያቱም ሶቪየት ኮሚኒዝም እንግዲህ በሃይማኖት የማያምኑ ናቸው። እነዚህን ደግሞ አየህ በምንድን ነው የሚያያቸው? አሜሪካኖችንና ዌስተርን ዩሮፒያንስ ፈረንሳይ፣ እንግሊዝ ጀርመን እነዚህ ነገሮች ዓለማዊ ናቸው ነው የሚሏቸው። አይ ደግሞ እውነት ነው። አሚን ማቴሪያሊዝም ይሄ በገንዘብ በሀብት በንግድ በዚህ የሚያምን ህዝብ ነው። ምንም ሃይማኖት ክርስትና አለ ቢባልም ህዝቡ አሁን ከሃይማኖት ወደ ዓለማዊነት የዞረ ነው የሚራውያን። አሁን እነሱ ምንድን ነው የሚሉት እነዚህ ሰላፊዎቹ ይህንን የእነሱን ዓለማዊነት ወደ እኛ አምጥተው የእኛንም ሃይማኖት ሊከልሱ ሊበርዙ ሊያጠፉ ነው። ስለዚህ ይህንን መከላከል አለብን ነው ይህንን እንትናቸው።
እስቲ ከዚሁ ጋር ተያይዞ ፕሮፌሰር አንድ ላነሳሉት የፈለግኩት ጥያቄ ነበር እና ለመሆኑ እንዴት ነው ለሽብር ፈጣሪነት ወጣቶችን የሚመለምሉት? እንዴት ነው ህሊናቸውን እስኪስቱና ለጥፋት እስከሚሄዱ ድረስ ማሳመን ወይም ራዲካላይዝ ማድረግ የሚችሉት እነዚህ የሽብር ድርጅቶች የሽብር ቡድኖች?
ጥሩ ጥያቄ ነው። ምክንያቱም የሚደንቀው ነገር ደግሞ እኮ አሁን ለምሳሌ ካናዳ ውስጥ ባለፉት 4-5 ዓመት ውስጥ አልፎ አልፎ እንደዚሁ እርምጃ የወሰዱ አሸባሪዎች ነበሩ። ፓርላማ ሁሉ ድረስ ሁሉ ሄደው ሰው ለመግደል ሞክረው በመጨረሻ ላይ የተገደሉ ሰው ገለው እና እንደዚህ እነዚህ የሚደንቅ ነገር እነዚህ የዚሁ አገር በቀል ናቸው። ከአረብ አገርም የመጡ ከየመን አልመጡም። የ2001 የዚህ ኒውዮርኩ እነዛ ሽብርተኞቹ ከሳውዲ አረቢያ እና ከየመን ከምናምን የመጡ ናቸው። እነዚህ እዚህ ያሉ ናቸው እና ይህንን የጥሩ ጥያቄ ነው። ምንድን ነው ይህ አሁን አሁን ግሎባላይዜሽን ሳስተምር ይሄን ነው የማየው። ተማሪዎችን የምነግራቸው ዓለም በሙሉ በኃይል ተነቃንቆ ይሄ አዲስ የመጣው መሳሪያ በእጅ ገብቷል። ሶሻል ሚዲያ የሚባለው ይሄ በዚህ በኢንተርኔት የሚገናኙ በዚህ በኢንተርኔት በፌስቡክ በትዊተር በዚህ በመሳሰሉት ነገሮች ልክ ራሳቸውን ለምሳሌ መካከለኛ ምስራቅ የአረብ ስፕሪንግ የሚባለው እነዛ ከሊቢያ ግብጽ በየቦታ ሁሉ የሌሎች መንግስት ሁሉ ለመጣል የቻሉበት በዛ ሁኔታ የሆነው በቀላሉ ሊሆን የቻለ ይህ ሶሻል ሚዲያን በመጠቀም ነው፣ እነዚህን መሳሪያዎች በመጠቀም ነው። እና እሱን ተጠቅመው እነዚህን ጭንቅላታቸውን ለማጠብ ይቻሉ። በቃ የከልት አይነት ልክ እንደዚህ ከእምነት ውጪ ወስዶ ራሽናል የሆነ በትክክል እንዳታስብ የሚያደርግህ ተከትሎ እንዴ ሄደው እኮ ሲዋጉ ለምሳሌ እነዛ ልጆ ወጣቶች ናቸው ብዙዎቻቸው እንዲያው ገና ካለመጠን እንኳ ያልደረሱ ናቸው። ስታዋግታቸው ስትሞቱ አያቶላ ኮሜኒ ሲላቸው ነበር። ለምሳሌ ከኢራቅ ጋር በሚዋጉበት ጊዜ እንኳ ስትዋጉና ስትሞቱ ጀነት ትገባላችሁ፣ 72 ደናግል ትጠብቋቸዋል የሚሏቸው ይህን አይነት በቃ ብሬን ዎሽ እየተደረጉ ጭንቅላታቸው እየታጠበ በዚህ አይነት ሁኔታ ነው የሚሉት። እና በቃ ተነስተው ብድግ ብለው ሄደው መሞት ሞት ህይወትን ለምንም አይቆጥሩም። ምክንያቱም መንግስተ ሰማይ ልክ ምንድን ነው አሁን ታስታውሳለህ፣ አሜሪካን ሀገር ባለፉት ስንት 1-3-4 ዴኬድ ውስጥ ስንት አይነት ከልቶች ተፈጥሮ ነበር። የነ ጂም ጆንስ ታስታውሳለህ፣ የነ ዴቪድ ኮሬሽ ምናምን አለ። እነዚህ ሃርቫርድ የተማሩ ፕሪንስተን የተማሩት በቃ ይሄ አይቪ ሊግ ዩኒቨርሲቲ ውስጥ ግራጁዌት ያደረጉ ሰዎች ተከትለዋቸው ሄደው መድሃ እንትን ወስደው ለምሳሌ ዛጋያና የሚያት እኔ የምልህ ሰው በቃ አእምሮ ሲታጠብ ምን ያህል እንደሚደርስ ልክ እንደ ዞምቢ እንደ እንትን ነው የሚሆነው። እና ምንም ሰውነት ግን አታውቅም፣ ያሉህን ብቻ ማድረግ ነው።
ህሊናቸውን
ይስላሉ። ህሊናቸውን ስተው የህሊና ብቻ መሳት ብቻ ሳይሆን የማሰቢያ ጭንቅላታቸውን ነው በቃ የሚመታው ማለት ነው። ያን ትተው በቃ ዝም ብሎ መከተል በቃ ዝም ብሎ መከተል በቃ እንትን የሚሉትን።
ፕሮፌሰር፣ ለመሆኑ በዚህ ሁኔታ የዓለም አቀፍ ሽብር ፈጠራ አዝማሚያ መንገዱ ምንድን ነው? ወዴት ነው እየሄድን ያለ ነው? ፕሬዚደንት ኦባማ ሰሞኑን ተጠይቀው ነበር እና የእስላማዊ መንግስት ቡድን አከርካሪው አልተመታም ወይም አልተሽመደመደም እንጂ ታንቋል ብለው መግለጫ ሰጥተው ነበረ፣ ኮንቴይን ተደርጓል ብለው ነበረ። እና ይህን እርስዎ እንዴት ነው የሚመለከቱት የፕሬዚደንት ኦባማን ድምዳሜ እና አቅጣጫችን እሱ እንዴት ነው የዓለም?
አዎ ጥሩ ጥያቄ ነው። መቼም ፕሬዚደንት ኦባማ ያው እንደምታውቀው ፖለቲከኛ ስለሆኑ በፖለቲካ ነው የሚናገሩት፣ ለህዝቡ በሚሆን ሁኔታ ነው የሚናገሩት። እና የፖለቲካ አባባል እና ሪያሊቲው በጣም የተለያዩ ናቸው። ፕሬዚደንት ኦባማ እውነታቸው ነው። በተሻለ መጠን እንግዲህ እሳቸው ምንድን ነው ሌሎቹ ከእሳቸው በፊት የነበሩት ከእሳቸው የበለጠ በውጭ በመግባት ማንኛውም ነገር እዚህ ሳይደርስ እንምታ የሚሉ እንደ ሬገን አይነት ቡሽ ከእሳቸው በፊት የነበረ እሳቸው ግን የአሜሪካንን ጦር ሁሉ መልሼ ወደዚህ እመልሳለሁ ብሎ ነው ፕሮሚስ ያደረጉት። አብዛኛውን ደግሞ አድርገዋል። በእውነቱ የሚመሰገኑ ናቸው። የምኮራባቸው የእኛ ጎረቤት ተወላጅ በመሆናቸው ብቻ ሳይሆን በጭንቅላታቸው በአዋቂነታቸው በጣም ማከብራቸው ሰው ናቸው እና እውነታቸውን ነው። ብዙ ሞክረዋል እሳቸው እና በዛ በሚያደርጉት ማክሸፍ ሳይሆን እያዳከሙ መሄዱ ምንም ጥርጥር የለውም። ግን ይሄ ያጥፈዋል ወይ አንተ የምትጠይቀው ይሄን ነው። በምን ሁኔታ ነው እነዚህን ለማጥፋት የሚቻለው ነው?
አዎ ይቻላል ለማጥፋት
ይጀምራል። የሚቻለው በኢኮኖሚ፣ በፖለቲካ፣ በግንኙነት ዘዴ ወይም በዲፕሎማሲ፣ በደህንነት ጥበቃ፣ በፖሊስ ቅንጅት ነው፣ በወታደራዊ እርምጃ ተጠቅሞ ነው። እንግዲህ ግን እነዚህ በሙሉ እንዲያው ዝም ብሎ በራሳቸው ያንን የሚፈቱ አይደሉም። ጂሃዲስቶች በሮዮታ ዓለማቸው እንግሊዝኛ አይዲዮሎጂ በሚለው
አዎ በአስተሳሰብ ባመለካከታቸው
በአስተሳሰብ ተመርተው ስለሆነ የአክራሪነት ዘዴን መጠቀም ነው የሚያስፈልገው። የአክራሪውን ዘዴ በምን አይነት ሁኔታ መከለስ እንደሚቻል ይህንን አይነት እምነታቸውን ለማስለወጥ የእስልምና እምነትን አጣጫ በአክራሪነት ሳይሆን ለዘብተኛ እንዲሆን የሚያደርግ መንገድ ነው የሚያስፈልገው። ይህን ደግሞ ምዕራባውያን ሊጠቀሙ አይችሉም። ምዕራባውያን እነዚህ ክሩሴደርስ ናቸው፣ እኛን ለማጥፋት የሚመጡ ናቸው፣ አለማዊ ናቸው ስለሚሉ ከነሱም ደግሞ የተማሩና ከነሱ ጋር የሚሄዱትን እስላሞች ራሳቸውንም አያምናቸውም፣ አይቀበሏቸውም። ስለዚህ ይህንን አይነት ነገር ስራ ላይ ለማዋር ከተባለ የውስጥ ነው እነሱ ለምሳሌ አረብ ሀገር ያሉት ራሳቸው የሚያሳዝነው ነገር መንግስቶቹ ራሳቸው በዛ ደረጃ ላይ የሉም እንጂ ለምሳሌ አሁን ሰላፊ ንቅናቄ በጦርነት ያንን የፈለግነውን ነገር ስራ ላይ ለማዋል መዋጋትና በጂሃድ እንትን አድርገን ማስተካከል ማድረግ ትክክል ነው ብለው የሚያምኑ ናቸው። ነገር ግን አንዳንድ ሌሎች ደግሞ ከነሱ የተለየ እምነት ያላቸው አሉ። ለምሳሌ የግብፁ የሰላፊ ግሩፕ በዴሞክራሲ ልናገኝ እንችላለን የምንፈልገውን ብለው በዛ በቃ በምርጫ ሁሉ የሚያምኑ ተነስተዋል። ነገር ግን ይሄን አይነት ነገር ለማድረግ ደግሞ የሚያሳዝነው ነገር በመካከለኛ ምስራቅ ያሉት መንግስታት ለዚህ የሚሰጡ አይደሉም። ሳውዲ አረቢያ እንደምታውቀው ነው፣ አንድ ቤተ መንግስት የሳውድ ቤተሰብ ነው። በሙሉ ሚኒስትሮቹ በሙሉ አምባሳደሮቹ ሳይቀሩ የአንድ ቤተሰብ ነው። ሴቶች ነጻነት የላቸው ምንም ነገር የሚባል ነገር የለም። እንኳን ዴሞክራሲ ተውና ምርጫ፣ ፓርላማ ምናምን ትተ ኩዌት እንደዚህ ነው። የሳባ ቤተሰብ ናቸው የሚገዙት። በምንም ኢቨን ጦርነቱን ከበተደረገበት ጊዜ ሰዳም ሁሴን ሄደው ሀገሩን በሚወርበት ጊዜ እነሱ ገንዘብ በቃ ውልቅ ብለው ወጥተው እነዚህ ቤተ መንግስትና መኳንንቱ ሌሎቹ ተዋጉላቸው። እነሱ ላምባዳ ይዘፍኑ ነበር ና ያለው ያን ጊዜ ይከታተል ነበረ። ካይሮ ናይት ክለብ ገብተው 50 ሺህ ብር በቀላሉ ለማውጣት ይችላሉ። ለጥርጥር በቀን እኛ አሁን ለምሳሌ 500 ብር ለማውጣት አንችልም። የኩዌት መንግስት ከዘይት ከሚመጣው የበለጠ በባንክ ውስጥ ያስቀመጡት ገንዘብ ይበዛል። ያንን እየተጠቀሙ እየዘነጡ ተቀምጠው እንደገና እነዛ ሰዳም ሁሴን አባረውላቸው አገሩ ነጻ ተደረገ ሲባል ተመልሰው ያው ነው። ምንም አንድ ነጻነት የሚባል ነገር የለም። እና ይሄ ነው የሚያሳዝነው ነገር። ይሄ ዴሞክራሲ ካልገባበት መካከለኛ ምስራቅ ውስጥ ገብቶበት በሰላም በምርጫ ይህንን እናደርጋለን የሚሉ አማራጭ ለዚህ በጦርነት በመዋጋት በሽብርተኝነት እናገኛለን የሚሉትን በዚህ አይነት ሁኔታ ካላመጡላቸው በስተቀረ ምንም ሶሉሽን የለውም፣ ምንም ስኪ የለውም። ይሄ ነው ማምነው።
ከዚህ ጥቃት ወደዚህ በሶሪያ ስደተኞች ጉዳይ እና በአውሮፓ እና በአሜሪካ አቋም ላይ ጥያቄዎች ተነስተዋል። ሽብር ፈጣሪዎች ከስደተኞች ጋር ሰርገው እየገቡ ድፍን አውሮፓን አጥለቅልቀዋታል ወይም ኢንፌክት አድርገዋታል ነው እያሉ ያሉት። እና በእውነት እነዚህ ሽብር ፈጣሪዎች አውሮፓና አሜሪካን ለማጥለቅለቅ ወይም ሰርጎ ለመግባት ይሄንን የስደት መንገድ ሊጠቀሙ ይችላሉ ብለው ያስባሉ?
ኦፍኮርስ እነሱ መንገድ ካገኙ ምንም ጥርጣሬ የለውም። ነገር ግን ምንድን ነው ማወቅ ያለብህ፣ የዴሞክራሲ ሂደቱ በጣም የተለየ ነው። ከሌላ ቦታ የተለየ ነው። ከአምባገነኖች አቋም የተለየ ሁኔታ ነው። በሰው መብት እምነት ኃይለኛ ነው። ምንም እንኳ የተፈለገውን ያህል አያደርጉም ቢባልም እምነቱ በኃይል አለ። ለምሳሌ እኔ አስታውሳለሁ ኢትዮጵያውያን ብዙ ጊዜ እዚህ ሲመጡ፣ ለምሳሌ ካናዳም ሲመጡ፣ አሜሪካንም ሲመጡ እንደዚህ እንደዚህ ሆነናል፣ አባቴ ተገለዋል፣ እናቴ ታስራለች፣ እንደዚህ እንደዚህ በቃ እያሉ በቃ ሁሉ ነገር ይላሉ። እና የሚደንቅ ነገር ብዙውን ጊዜ 99% ይቀበሏቸዋል። እና አንድ የኢሚግሬሽን ሰው ሴት ጠየቁኝ አንድ ጊዜ ፈራሳ ጠየቀች። መጀመሪያ ለምንድን ነው ሶማሌዎች ሁሉ በጃንዋሪ ፈረስት የሚወለዱት ለምንድን ነው አለች። እንዳይረሱን መሰለኝ በቃ መቼ ነው የተወለድ ሲሉ ጃንዋሪ ፈረስት እያሉ ከዛ በኋላ እንዲተገደለ እንዲተደረገ ምናምን እና ያውቃሉ። እና እያወቃችሁ እንዴት ነው የምትቀበሉት አልኩኝ። እኔ በቃ ሰው እንዲያውም አምባሳደር ነው የጠየቅኩት
ኢንተርቪው ሲያደርጉ ማለት ነው።
አዎ አዎ። እና ስለምን አለ ማረሳው ጉዳይ ነው። ሉክ አለ ከመቶ ሰው ውስጥ 99 ለምሳሌ ዋሽቶ ሊገባ ይችላል አለ። እንደዚህ አይነት ሊያደርግ ይችላል። ግን ከ99 ከመቶ ውስጥ ደግሞ አንድ ደግሞ እውነተኛ የሆነ ይኖራል አለ። እነዚህን ሰዎች በሙሉ አንቀበልም ብለን ብንመልሳቸው፣ በሬፊጂነት ከልክለን ብንፈልሳቸው ያንን አንድ ሰው ሰላማዊ የሆነ እውነተኛ የሆነ ሰው ጎዳን ማለት ነው። ያንን መቀበሉ ይሻለናል። አዎ ይሄ ነው በቃ ያለኝ። አይ ዊል ኔቨር ፎርጌት ኢት። ይሄ ነው እና በዛ ምክንያት ብለው ሪፊጂዎችን አንቀበልም ማለት በጣም ትልቅ ስህተት ነው በእውነቱ።
የሚገርም እምነት ነው። እስቲ ፕሮፌሰር አሁን ወደ መጨረሻው ደግሞ ወደ ሽብር ፈጠራው ጎራ ወደ ራሱ መለስ ልበልና የተስፋፉ ናቸው ብዙ ናቸው አሁን ያሉት አልቃይዳ፣ እስላማዊ መንግስት፣ አልኑስራ ግንባር፣ አልቃይዳ በአረቢያ ልሳነ ምድር አለ፣ አልቃይዳ በማግሬብ አለ፣ አልሻባብ አለ፣ ቦኮ ሀራም አለ፣ ሌሎችም አሉ በጣም ብዙዎች። እና ለመሆኑ በሽብርተኞቹ በራሳቸው በውስጣቸው ምን አለ? የመተናነቅ ስሜት፣ እኔ በልጥ የመባባል ስሜት፣ እንዲህ አይነት አዝማሚያ ይታየዎታል?
በደንብ አሁን አልካይዳ እና አይሲስ መሀል ልዩነት አለ። እንዲያውም አንድ ጊዜ ላይ ውጊያ ሁሉ የጀመሩበት ሁኔታ ነበረ። ግን እነሱ ሁላቸው የሚሉት አንድ አይነት ነው። እኛ ኡማ ነውም ለማቋቋም የምንፈልገው የእስላምን ህዝብ እንትን ለማድረግ ምናምን የሚሉት ግን ውድድር አለ። አሁን አየህ አይሲስ አሸናፊ ሆኖ መንግስት ይዞ አትሊስት ለጊዜው እንግዲህ መቼም ምን ያህል እንደሚቆይ አናውቅም። አሁን ኖላንድ አሜሪካኖች እና ሌሎቹ ተያይዘው ሄደው በሀይል ከወረዱባቸው ምናልባት ከዛ ላይ ያላቀቋቸው ይችሉ ይሆናል። ግን አሁን መንግስት ይዘዋል፣ ዘይት አላቸው፣ ነዳጅ ምናምን ሸጠው እንትን የሚያደርጉት እና በዛ ምክንያት አልካይዳ እንዲቹ ሽብርተኝነትን በየቦታው ማድረግ ይሄ በቃ ነው። እንደዚህ በኒውዮርክ የነበረውን አይነት እንዲህ ያለውን ፓሪስ የሚደረገውን ከማልደረግ አልፎ ምንም ነገር ያዳደረገ ስለሆነ ቅናት አለ በመካከላቸው። እርግጥ ምንም ጥርጣሬ የሌለው ነው። ግን ያም ሆነ ይህ የተያያዙ ናቸው። ቦኮ ሀራምም ሆነ ኢቨን ይሄ አልሸባብ እንኳ ያው እኛን ሀገር አካባቢ የሚያሸብሩት እና አሁን አልሸባብ፣ ቦኮ ሀራም እነሱ እኮ በሙሉ ከአይሲስ ጋር አንድነታችንን ገልጸናል ብለው እኮ ኦልሬዲ ተናግረዋል። እና ምንም የሚለያቸው የለም።
እና ምንድን ነው አሁን በውስጣቸው ያለው አሰላለፍ?
አሁን ዋናው ያተኮረው ጉዳዩ በእውነቱ ባልተገመተው ሁኔታ የጠነከሩት እነዚህ አይሲስ የሚባሉት ናቸው። አይሲሶቹ ይሄን ያደርጋሉ፣ ያን ሁሉ ሀገር ይዛሉ፣ ከኢራቅ ከሲሪያ ይዘው መንግስት ይዘው ከ31,000 ጦር በላይ ነው ያላቸው። ሲአይ እንኳ ራሱ የሚገምተው እንግዲህ ተመል ቀላል አይደለም። ብዙ የአፍሪካ መንግስታት 10,000-20,000 ጦር ነው ያላቸው። እንደ ኢትዮጵያ ያለው ነው ትልቅ ጦር ያለው። እና ይሄ መንግስት እንግዲህ እነዚህ በጣም የሚዋጉ ለሞት የተዘጋጁ ኤክስፒሪየንስ ያላቸው ሰዎች ናቸው። ያን ሁሉ የያዘ ነው እና ያልተገመተ ሀይል ነው በእጃቸው የገባና የእነሱን ይዞታ ማክሸፉ ነው አሁን ዋናው። በቃ እሱን ነው ለምዕራባውያንም ለሌሎቹም እንትን ያለው እና አልካይዳ እና ምናምን እነዚህን በምንም አይነት ሁኔታ ጊዜ ጠብቆ እኔ በበኩሌ የማምነውን ነው የምነግርህ። አይ ሜይ ቢ ሮንግ፣ ምናልባት ስህተትም ሊሆን ይችላል የእኔ አስተሳሰብ። እነዚህ አሸባሪዎች ለጊዜው በቃ ብድግ ብለው ቦምብ ይወረውራሉ፣ እንትን ያደርጋሉ፣ ሰላማዊ ሰው ይገላሉ፣ እንትን ያደርጋሉ እንጂ ዘላለማዊነት የላቸውም። ብዙ ጊዜም ሊቆዩ አይችሉም፣ በረዥም የሆነ ጊዜ ሊቆዩ አይችሉም ብዬ ነው የማምነው። ግን ይሄ መንግስት ይዘው የተቀመጠውን ግን የግድ ተረባርበው አዳክመው ማጥፋት ይኖርባቸዋል። ምዕራባውያን ራሳቸው እነዛ ያሉት ብቻቸውን አይችሉትም፣ እርግጠኛ ነኝ። እሱ ምንም ቢያደርጉ አይችሉትም።
ከፕሮፌሰር ጳውሎስ ሚልኪያስ ጋር ሰፊ ውይይት ነው ያደረግነው። ለተጨማሪ ትንተናዎች በሌላ ዝግጅት ይዣቸው መለሳለሁ። ለዛሬ ከልብ አመሰግናለሁ ፕሮፌሰርን። ሩሲያና ፈረንሳይ ሶሪያ ውስጥ ሲያካሂዱ የቆዩትን ድብደባ በእነዚህ ቀናት አጠናክረው ሰንብተዋል። ሁለቱ ሀገሮች በተለይ እስላማዊ መንግሥት ቡድን በሰሞኑ ጥቃቶቹ ብዙ ዜጎቻቸውን ገድሎባቸዋል። የሩሲያን የመንገደኞች አይሮፕላን አፈንድቶ ከ200 በላይ ተሳፋሪ ገደለ። ፓሪስ ላይ ባካሄዳቸው ጭፍጨፋዎች ወደ 130 ሰው ፈጀ። በእስላማዊ መንግሥት ላይ እየተካሄደ ያለውን ዘመቻ የምትመራው ዩናይትድ ስቴትስም እንዲሁ ጥቃቷን እንደ ቀጠለች ነው። ይሁን እንጂ ጦር እንዲያዘምቱ ብዙ ግፊት ያለባቸው ኦባማ ወታደር ጨርሶ እንደማይለኩ አስረግጠው ተናግረዋል። ሌሎች ሊያደርጉት ይችሉ የነበረ አይነት የፖለቲካ ጫወታ አልጫወትም ብለዋል። ጦር ወደ ሶሪያ መላክ ስህተት ይሆናል ብለዋል። ይህ በእንዲህ እንዳለ የአሪዞናው ሪፐብሊካን እንደራሴ ጆን ማኬን በኦባማ አስተዳደር ደስተኛ ካልሆኑ ፖለቲከኞች አንዱ ናቸው።
There is no compelling reason to believe that anything we're doing will be sufficient.
የምናደርገው ሁሉ አይስልን ለመደምሰስ በቂ ይሆናል ብለን እንድናምን የሚያደርገን አንዳችም የረባ ምክንያት የለንም ነው የሚሉት መኬን። አጣብቅኝ ውስጥ የገቡ የፈረንሳይ ሙስሊሞች ሁለት እሳት ላይ የተጣዱ ይመስላሉ። አንድም ዘርና ሃይማኖት፣ ዕድሜና ጾታ የማይመርጠው የአይሲል ጥቃት እነርሱንም ከማንም ጋር አብሮ እየገደለና እያቆሰለ ነው። በጉዳታቸው ያለቅሳሉ፣ የሚወዷቸውን ድንገት በማጣታቸው አምርረው ያዝናሉ። በሌላ በኩል ደግሞ ብርቱ ስጋትና ሌላ ሐዘን ተጋርጦባቸዋል። በሙስሊምነታቸው ምክንያት መገለልና ጥቃት እንዳይደርስባቸውም ይፈራሉ። በቅርቡ የተቋቋመው የፈረንሳይ ሙስሊም ፓርቲ መሪ ኒዛር ቡርሻዳ ሰሞኑን በቤተ መንግሥቱ በፕላስ ዶላር ሪፐብሊክ ተገኝተው በአይሲል ስለተገደሉት 129 ሰዎች ሐዘናቸውን ገልጸዋል። ላለፉት 10 ዓመታት አሉ ቡርሻዳ፣ ሙስሊሞች በእስላማዊነትና በጂሃዲስትነት እየተጠረጠርን ኖረናል። አሁን ግን ለፈረንሳይ ዜጎች ሙስሊሞች በመደበኛው የዜጎች ሕይወት፣ በምጣኔ ሀብቱና በፖለቲካው ሕይወት እየተሳተፍን መሆናችንን እናሳያለን። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። የሙዚቃ ቃና ቀጣዩ ቅንብር ነው። እስከ ማጠቃለያ ዜናው ሲያዝናናችሁ ያመሻል። የሙዚቃ ቃና።
እንደምናመሻችሁ፣ እንደምንዋላችሁ፣ እንደምንስከረማችሁ ውድ የሙዚቃ ቃና ተከታታዮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሙዚቃ ቃና ፕሮግራም አዘጋጅቼ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። There's no need to be afraid. At Christmas time we let in light and we banish shade. And in our world of plenty we can spread a smile of joy. Throw your arms around the world at Christmas. Say a prayer and pray for the other ones. At Christmas time it's hard, but while you're having fun
there's a world outside your window and it's a world of dread and fear where a kiss of
ክርስማስ የገና በዓል መሆኑን ያውቁ ይሆን?
የተሰኘውን ዜማ ነበር ያስደመጥኳችሁ። ዜማውን ያቀነቀኑት በአሁኑ ሰዓት ታዋቂነትን ያተረፉት ወጣቶች ዋን ዳይሬክሽን የተባለ የሙዚቃ ቡድን አባላት ሳም ስሚዝ፣ እንግሊዛዊው ኤድ ሺረን፣ ኤምሊ ሳንዴ እና ሌሎች በጣም ታዋቂ የሆኑ ወጣት ድምፃውያን ናቸው። ይህ ዘፈን የተሰራው እንደ አውሮፓውያን አቆጣጠር በ2014 ዓ.ም በኢቦላ ቫይረስ ለተጠቁ ምዕራብ አፍሪካውያን ሲሆን ዘፈኑ ተሰርቶ ለዓለም ሕዝብ እንዲደርስ ያደረጉት ደግሞ የባንዴድ አባላት ቦብ ጌልዶፍ እና ሚጂ ዮር ናቸው። በነገራችን ላይ አድማጮች፣ የዚህ ዜማ የጀርባ ታሪክ በ1977 ዓ.ም በኢትዮጵያውያን ላይ በደረሰው አስከፊ ረሃብ ዓለም ድምፁን ሲያሰማ ለገቢ ማሰባሰቢያ እንዲሆን ቦብ ጌልዶፍ እና ሚጂ ዮር በጋራ የሰሩት ስራ ነበረ። በዚህም በወቅቱ ወደ 3.75 ሚሊዮን ኮፒ ተሸጦ በችጋር ለተጠቁ ኢትዮጵያውያን ህዝቦች መርጃ እንደዋለ ተነግሯል። የረሃብን ጉዳይ ካነሳሁ እስቲ ተከታዩን ዜማ አብረን እናድምጥ።
Here comes a time when we heed a certain call, when the world must come together as one. There are people dying. Oh, when it's time to lend a hand to life, the greatest gift of all. We keep going, pretending day by day that someone somewhere will soon make a change. We all a part of God's great big family, and the truth, you know, love is all we need.
We are the world, we are the children, we are the ones who make a brighter day, so let's start giving.
የሙዚቃ ታሪክ ሁሌም ስሙ የሚነሳው ማይክል ጃክሰን እና ሊዮኔል ሪቼ በጋራ በመሆን የጻፉት ዊ አር ዘ ወርልድ የተሰኘውን ግጥም በወቅቱ ዝነኛ ከነበሩ ሌሎች ድምፃውያኖች ጋር በመሆን በጋራ ያቀነቀኑት ነጠላ ዜማ ነበር። ነጠላ ዜማው በወቅቱ ወደ 20 ሚሊዮን ቅጂ ተሸጦ በችጋር ለተጠቁ ኢትዮጵያውያን መርጃ ውሏል ተብሎ ይነገራል። ይህ ዜማ ከበርካታ ዓመታት በኋላ እንደገና ሄይቲ በመሬት መንቀጥቀጥ ስትታመስ በድጋሚ ተሰርቷል። ቀጣዩ ምርጫዬ ደግሞ ወጣቱ የሙዚቃ ቀንቀኝ ኤኮን ፍሪደም እያለ ያቀነቀነውን ዜማ ነው። እሱን አድምጠን መለስ።
From Senegal, West Africa, to St. Louis, Missouri. Thanks to Catherine Dunham for giving my pops his glory. He came down with his drum and a dream to change the world in a free, uplifting world. And that's all he ever won. Mom came a little after, gave birth to my brother. And then all of the pressure, they don't fight one another. You see, the pain will never last. Did the best with what they had. He knew the world was out for grabs, and he searched to find him.
Freedom, 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 oh, freedom.
Everything I have, everything I own, all my mistakes, but you already knew. I wanna be free. So I searched to find my
freedom. Freedom.
Yeah.
Freedom.
Oh, freedom. Everything I have, everything I own. All my mistakes, girl, you already know. I wanna be free. I wanna be free. Yeah. As a kid, I never knew the hustle just to make it through. So I found myself skipping school, 'cause the girls don't think I'm cool. And because of that I didn't care whether or not I went to jail. I just wanna be treated fair, 'cause that's all I ever knew. They're telling me I need to slow down, 'cause everybody in the whole town, 'cause they know how I get down, far enough from another town. Can you believe still around after so many hit the ground? And we ain't gonna stop now until we get that
freedom.
Oh,
freedom.
Oh,
freedom.
Oh, freedom. Everything I have, everything I own, oh, all my mistakes, fam, you already know. Yeah. I wanna be free,
free.
I wanna be free.
Won't stop till I find my
ኤኮን ፍሪደም። በቀጥታ ወደ ኋላ ነው የሚመልሳችሁ። ሳም ኮክ ኤቼንጅስ ጎናከም ሲል ያቀነቀነው ይሄ ዘፈን የዛሬ የዕለቱ የኔ ምርጫ ነው። አብረን እናዳምጠው። ኤቼንጅስ ጎናከም ሳም ኮክ።
In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too to die, 'cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come. Keep telling me don't hang around. It's been a
long time coming, but I know a change gonna come. Oh, yes, it will. Then I go to my brother and I say, brother, help me please. But he winds up knocking me back down on my.
አድማጮች የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ነው። አሁን ደግሞ በዚህ ሳምንት የአሜሪካንን የደረጃ ሰንጠረዥ ወደ ያዙት ወጣት ድምጻዊ ያሉ ሰዳችሁ የተመደበልኝ ሰዓት ስለማይበቃኝ ቢያንስ ከአንድ እስከ አምስት ያሉትን ላስደምጣችሁ ሞክራለሁ። በዚህ ሳምንት በአሜሪካ የደረጃ ሰንጠረዥ ላይ የመጀመሪያውን ቦታ ያዘው የአደል ሄሎ የተሰኘው ዜማ ነው። ሄሎ ከአደል ጋር።
ሄሎ It's me. I was wondering if after all these years you'd like to me to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So hello from I'm
ድሬክ ሃትላይን ብሊንክ በተሰኘው ዜማ የሁለተኛ ደረጃን ይዟል። ተጋበዙ።
You used to call me on my You used to Yeah You used to call me on my cell phone Late night when you need my love Call me on my cell phone Late night when you need my love And I know when that hotline blink That can only mean one thing I know when that hotline blink That can only mean one thing Ever since I left the city, you Got a reputation for yourself now Everybody knows and I feel left out Girl, you got me down, you got me stressed out Cause ever since I left the city, you Started wearing less and going out more Glasses of champagne out on the dance floor Hanging with some girls I never seen before You used to call me on my cell phone Late night when you need my love Call me on my cell phone Late night when you need my love I know when that hotline blink That can only mean one thing I know when that hotline blink That can only mean one thing Ever since I left the city, you and me, we just don't get along. You make me feel like I did you wrong. Going places where you don't belong. Ever since I left the city, you.
ሶስተኛ ደረጃ ላይ ያለው የጀስቲን ቢበር ሶሪ ነው። አብረን አዳምጠው።
Gotta go and get angry at all of my honesty You know I try but I don't do too well with apologies I hope I don't run out of time cause someone call a referee Cause I just need one more shot, have forgiveness I know you know that I made those mistakes maybe once or twice And by once or twice I mean maybe a couple of hundred times So let me redeem all myself tonight Cause I just need one more shot, second chance yeah. Is it too late now to say sorry? Cause I'm missing more than just your body
አድማጮች አብራችሁኝ እስካሁን ሰዓት ስላመሻችሁ እያመሰገንኩ በሙዚቃ ምርጫዎችም እንደ ተዝናናችሁ እየገመትኩ ሳምንት በሌላ ምርጥ ሙዚቃዎች እንገናኝ ይያልኩ ለዛሬ የምሰናበታችሁ ሳስተናግዳችሁ ሙዚቃዎቹንም ስመርጥላችሁ የቆየሁት ጽዮን ግርማ ነኝ ደናደሩ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት አመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ህገ መንግስት 22ኛው ማሻሻያ ነው ይህንን የሚደነግገው የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕሰ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓ.ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው ይህ ማሻሻያ ይላል ርዕሰ አንቀጹ ሪፐብሊኩ ከተመሰረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዚዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ደላኖ ሩዘቬልት በ1933 ዓመተ ምህረት ለሦስተኛ ጊዜ፣ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy, not only because of what they did in office, but because they were willing to leave office and transfer power peacefully.
Nelson Mandela nasawlu. Madiba inde George Washington hullu yemaynetif ursachawun fetrew yanorullin president benebberbachaw zamanat. ባከናወናቸው ስራዎች ብቻ አይደለም ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የማጠቃለያ ዜና እናሰማለን። አሁን ደግሞ የካሜሮን ደህንነት ምንጮች እንዳስታወቁት እስላማዊው ቦኮ ሐራም ቅጥረኞች ናቸው ተብለው በተጠረጠሩ ሽብርተኞች የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ 10 ሰዎችን ገደለ። ካሜሮንን የመሰሉ ጎረቤት ሀገሮች በቦኮ ሐራም ላይ የተቀናጀ ዘመቻ በመጀመራቸው ግጭቱ ወደ ሌሎች አጎራባች ሀገሮች ወደ ቻድ፣ ኒጀርና ናይጄሪያ መዛመቱ አልቀረም። የቀድሞ የናሚቢያ ፕሬዚዳንት ሂፊኬፑንዬ ሃምባ የሞ ኢብራሂም ድርጅት በአፍሪካ አመራር ብቃት ላሳዩ መሪዎች የሚሰጠውን የብዙ ሚሊዮን ዶላር ሽልማት አሸናፊ ሆኑ። ጋና ከተማ አክራ ትናንት በተካሄደ ሽልማት ስነ ስርዓት ላይ ቦሃምባ ሲናገሩ ሽልማቱ የብቻዬ ሳይሆን የመላው ናሚቢያ ሕዝብ ጭምር በመሆኑ በታላቅ ትህትና ነው የሚቀበለው ብለዋል። ቤልጅግ ሽብርተኛነትን ለመዋጋት የምታደርገውን ጥረት በዋና ከተማዋ ብራሰልስ ውስጥ ወደ አራተኛ ደረጃ ከፍ ማድረጓን ጠቅላይ ሚኒስትሩ ቻርልስ ሚሼል ዛሬ ቅዳሜ አስታወቁ። በዚሁ መሰረት በተቻለ መጠን ሕዝብ እንደ አውቶቡስ ጣቢያ፣ መዝናኛ ቦታዎችና የገበያ አዳራሾች ከመሳሰሉ ስፍራዎች እንዲርቅ ተነግሮታል። የባቡር ጣቢያዎችም ለነገ እሁድ ዝግ ይሆናሉ ተብሏል። በመጨረሻም የቻይናው መንግስታዊ ዜና አውታር እንደዘገበው በአገሪቱ ሰሜናዊ ምስራቅ ከተማ በሚገኝ የከሰል ማዕድን ውስጥ በደረሰ ቃጠሎ ከ38 ሰራተኞች 21 ሞቱ። ዘገባው ቃጠሎ በቁጥጥር ስር ዋለ ከማለት ያለፈ እንዴት እንደተነሳ ግን ምንም የገለጠው ነገር የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችው ብርሃን ኃይሉ ናት። ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.